ይህ ፍኖተ ህብረት የኢህአፓ ድምፅ ሬዲዮ ነው። ፍኖተ ህብረት የኢህአፓ ድምፅ አገልግሎት ከWTNT 730 AM እንዲሁም ከWKDL 1250 AM ጋር በመተባበር ዘወትር ቅዳሜ ከቀኑ 8 ሰዓት እስከ 9 ሰዓት የሚያስተላልፈውን ዝግጅት አሁን ይጀምራል። በመላው ዓለም ያላችሁ አድማጮቻችን ዝግጅታችንን www.730wtnt.com ማዳመጥ ትችላላችሁ። በተጨማሪም ይህንን ዝግጅታችንን ለአንድ ሳምንት ያህል በeprp.com እና በfnote.org ማለትም finote.org መከታተል መቻላችሁን እንገልጻለን።
ዛሬ ነሐሴ 26 ቀን 2004 ዓመተ ምህረት ነው። አድማጮቻችን እንደምን ሰንብታችኋል? ለመላ ኢትዮጵያን እንኳን ለበኩረታጋው ኢህአፓ 40ኛ ዓመት ምስረታ በዓል አደረሳችሁ ይላልን። የዛሬው ዝግጅታችን ቀጥላለን። በቅድሚያ ዜና እናሰማለን። ከዜናው በማስከተል የኢትዮጵያ ህዝባዊ አብዮታዊ ፓርቲ 5ኛ ጠቅላላ ጉባኤን ማጠናቀቁን በመግለጫ ያረሳል። ከመግለጫው በማስከተል ሳምንታዊውን የዜና ዘገባ እናሰማለን። በመጨረሻም ወያኔና ሞቱ ሞቱና ቀብሩ በተመለከተ ግጥምና ጽሑፍ አሰምተን በመጨረሻም በነገውለት የሚደረገውን በወያኔ ኤምባሲ ፍለፊት የተቃውሞ ሰልፍ የሚገልጸውን ማስተዋቂያን በበን የዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው።
አርማጮቻችን እንደምን ሰንብታችኋል? ይህ ፍኖተ ህብረት የኢህአፓ ድምጽ ነው። ፍኖተ ህብረት የኢህአፓ ድምጽ የዛሬ የነሐሴ 26 ቀን 2004 ዓመተ ምህረት ዜናዎችን አሁን ያሰማል። በቅድሚያ ግን አርዕስተ ዜናዎችም የወያኔው መሪ የመለስ ዜናዊ የቀብር ስነ ስርዓት በነገውለት ይፈጸማል። በወያኔ ውስጥ ያለው የስልጣን ሽኩቻ ቀጥሏል። የወያኔ ፓርላማም ሐሙስ ይሰበሰባል። ሂዩማን ራይትስ በጋምቤላ በወያኔ በተጨፈጨፉ ጋምቤላውያን ሰፋ ያለ መግለጫ አወጣ። ግብጽ አባይ ከተገደበ ቅድመ ዝግጅት እያደረገች ነው። የኢትዮጵያን ስደተኞች ፈተና በዛ። ዛምቢያ ኢትዮጵያን ስደተኞች ላይ ረጅም እስር ተፈረደባቸው የሚሉት ናቸው። ለነኚህና ለሌሎች ዜናዎች ዝርዝሩን እነሆ። የወያኔው መሪ የመለስ ዜናዊ ሞት ተከትሎ ወያኔ የጀመረው የለቅሶ ድራማ በመላ አገሪቱ እያዳረሰ ባለበት ሰዓት በወያኔ መሪዎች መካከል ያለውም የፖለቲካና የስልጣን ሽኩቻ ይበልጥ እየከረረ መምጣቱን ለወያኔ ቅርብ የሆኑ ምንጮች ገለጹ። እንደ ምንጮቹ አገላለጽ በተለይ በህዋትና በባዕዴን መካከል ፍጥጫ እንዳለና ልዩነታቸውንም ለማስወገድ በየቀኑ ምሽት ላይ ምስጢራዊ ስብሰባ እያደረጉ መሆናቸውንም አጋልጠዋል። በወያኔ ውስጥ ያለው የፖለቲካ ሽኩቻ የኃይለ ማርያም ደሳለኝ ጊዜያዊ ጠቅላይ ሚኒስትር መባሉ ለብዙ የህዋት ከፍተኛ ካድሮች ያልተዋጠ ሲሆን የህዋት መስራች የተባለና ባለፉት አመታት ከማንኛውም የመንግስትና የፓርቲ ኃላፊነት የተባረረው ስብሃት ነጋም በህዋት ፖለቲካ ውስጥ ንቁ ተሳታፊ መሆኑ የታወቀ ሲሆን የእርሱንና የራሱን ቡድን በመያዝ የህዋትን ለመቆጣጠር ጥረት እያደረገ መሆኑም ተገልጿል። በሌላ በኩል ደግሞ የወያኔው መሪ የመለስ ዜናዊ ሞት የልቅሶ ድራማ ወያኔ ባስልቺና ባስቀያሚነት መልኩ የቀጠለበት ሰዓት ከመለስ ዜናዊ ሞት በፊት ለአንድና ከዛም አመት በላይ ፕሮግራም የተያዘላቸው የሰርግ ስነ ስርዓት በሙሉ እንዲሰረዙ መደረጉም ታውቋል። የወያኔ መሪዎች ለ15 ቀን ጥሩምባ መንፋት፣ መዝሙር መዘመር፣ ማንኛውንም አይነት ዘፈን ማዘፈን የተከለከለ ሲሆን ቅዳሜ ነሐሴ 19 ቀን 2004 ዓ.ም የሰርግ ስነ ስርዓታቸውን ያካሄዱ የነበሩ ፕሮግራማቸው ተቋርጦ ሙሽሮቹ ለሰዓታት በወያኔ ደህንነት ታግተው እንደነበረም ታውቋል። የወያኔ ዘረኛና አምባገነን አገዛዝ በቁንጮነት የመራው የመለስ ዜናዊ ሞት ለወያኔዎች ታላቅ ድንጋጤና ፍርሃትን በመፍጠሩ ወያኔዎቹ ያለባቸውን ፍርሃት ወደ ህዝቡ ለማስተላለፍ የመለስ ሞቱን ተከትሎ ልዩ ልዩ አፋኝ ህጎችና ደንቦችን ያወጡ ሲሆን የወያኔ ደህንነትም ያሻውንና የፈለገውን እርምጃ እንዲወስድ ስልጣን እንደተሰጠውም ታውቋል። የመለስ የቀብር ስነ ስርዓት በነገው ዕለት በአዲስ አበባ ከተማ እንደሚፈጸም ሲታወቅ የቀብሩ ስነ ስርዓትን በቅድስት ስላሴ ካቴድራል እንደሚፈጸም ነሐሴ 24 እና ነሐሴ 5 ቀንም ከቀኑ 11 ሰዓት እስከ ምሽቱ 1 ሰዓት በመስቀል አደባባይ የተለያዩ መርሃ ግብሮችን ማስከበሩ ታውቋል። በተመሳሳይ ዜናም የወያኔ ባለስልጣኖች የመለስ ዜናዊ በህር ቀብር ከተፈጸመ በኋላ አሙስ ለት የወያኔ ፓርላማ በመሰብሰብ ተጠባባቂ ጠቅላይ ሚኒስትሩን ኃይለ ማርያም ደሳለኝን ጠቅላይ ሚኒስትር በማድረግ ሹመቱን ያጠርቁታል ተብሎ የሚጠወቅ ሲሆን በዚሁ ቀንም ቃለ መሐላ ይፈጸማል ተብሏል። ከዋሽንግተን ዋይት ሃውስ በወጣው መግለጫ በመለስ ቀብር ላይ አሜሪካንን በመወከል በተባበሩት መንግስታት ድርጅት የአሜሪካን አምባሳደር የሆነችው ሱዛን ራይስ እንደምትገኝ አርብ ለት ያሳወቀ ሲሆን ከሱዛን ራይስ ጋርም በአዲስ አበባ የአሜሪካን አምባሳደር ዶናልድ ቡትስ፣ በአፍሪካ ጉዳይ ረዳት ጻፊ ጆኒ ካርሰን፣ በአሜሪካ ብሔራዊ ሴኩሪቲ ምክር ቤት ሲኒየር ዳይሬክተር ጌይል ስሚዝን እንደሚገኙበትም አትቷል። አሜሪካ ከወያኔና ከመሪው ከመለስ ዜናዊ ጋር የነበራት ቅርበት በአንድ አምባሳደሯ መወከሏ አነጋጋሪ ሲሆን ሱዛን ራይስ ለመለስ ባላት የግል ቅርበት መሄዷን መርጣ ሊሆን እንደሚችልም የሚገምቱ ወገኖች አልጠፉም። ሻቢያም በወያኔው መሪ በመለስ ዜናዊ የሀዘን መዝገብ ላይ በአፍሪካ ህብረት የፖለቲካ አታሼ አምባሳደሩ ቢንያም በርሄም በመላክ የሀዘን መዝገቡ ላይ ሻቢያን በመወከል ከል ሀዘኑን መግለጹም ታውቋል። የፖለቲካ ታዛቢዎች ወያኔ የለቅሶ ድራማ ነገ እንደሚያበቃና የፖለቲካ ፍትጊያውና የውስጥ ለውስጥ ሽኩቻው እንደሚጧጧፍ በመተንበይ ከመለስ ቀብር በኋላ ኃይለ ማርያም ደሳለኝ የጠቅላይ ሚኒስትሩን ቦታ ከያዘ በኋላ በወያኔ ውስጥ በፈለፈላቸው ድርጅቶች መሃል ያለው ልዩነትና ውዝግብ አደባባይ ሊወጣ እንደሚችል ሲገልጹ፣ አንዳንድ ወገኖች ግን የወያኔ መሪዎች በመሀከላቸው ስምምነት ካጡ አሸናፊና ተሸናፊ እንደማይኖራቸው፣ አሸናፊው የኢትዮጵያ ህዝብ ሊሆን እንደሚችል እየተመከሩ መሆናቸውን ይገልጻሉ። የመላ ኢትዮጵያ አንድነት ድርጅት ከወያኔ መሪ ከመለስ ዜናዊ ሞት በኋላ የኢትዮጵያን ውጥረት የሞላበትን የፖለቲካ አየር ለማጥራት ሁሉን አቀፍ የሽግግር ስርዓት እንዲቋቋም ጥሪ ማቅረቡም ታውቋል። ተቋሚ ድርጅቶች ወያኔ በመሪው ሞት ምክንያት እንደተደናገጠ ህዝቡን ለማስተባበር ጥሩ አጋጣሚ መሆኑን በመግለጽ ሊጠቀሙበት እንደሚገባ ብዙ ሀገር ወዳድ ዜጎች እየገለጹ ይገኛሉ። የወያኔ አገዛዝ በመሪው በመለስ ዜናዊ ሞት ህዝቡን የግዳጅ ለቅሶ በሚያዋከበበትና ለ21 አመታት ያስለቀሰውን መሪ አልቅሶ እንዲቀብረው በወጠረበት ሰዓት የአፋኝና የጨቋኝ መዳፋቸውን በሚዲያ ውጤቶች ላይ ማሳረፋቸውን እንዳላቆሙ ታወቀ። በዚህ መሰረትም የአንድነት ፓርቲ ልሳን የሆነው ፍኖተ ነጻነት ጋዜጣን የብርሃነ ሰላም ማተሚያ ቤት አላተመም ማለቱ ተዘግቧል። ፍኖተ ነጻነት ሳምንታዊ የአንድነት ፓርቲ ጋዜጣ ሲሆን የወያኔ መሪዎች ለምን እንዳይታተም መመሪያ እንደሰጡ የተገለጸ ነገር የለም። ብዙ ወገኖች ግን ወያኔ እርሱን ከሚያወድስና ከሚከበው ውጪ የራሱን የሚዲያ ውጤት ከማዳበር ያለፈ ነጻ ሚዲያን እንደማይወድና ለማጥፋትም በማናቸውም ጊዜና ቦታ የሚንቀሳቀስ መሆኑንም እንዳሳየ ይገልጻሉ። የወያኔ አገዛዝ ጋዜጠኞችን በማሳደድ ከዓለም ግንባር ቀደም ነጻ ሚዲያ ሲሆን፣ ጋዜጠኞችን በማሰር ደግሞ ሻቢያን ተከትሎ ሁለተኛ መሆኑም ይታወቃል። የሞት ማዕበልና የሞት ደመና በወያኔ ሰፈር ካንዣበበ ወዲህ በርካታ የወያኔ ባለስልጣናት በድንጋጤ ውስጥ ባሉበት በአሁኑ ሰዓት አቡነ ዜና ማርቆስ ሞትም በወያኔ ሰፈር ያለውን ድንጋጤም ከፍ አድርጎታል። አቡነ ዜና ማርቆስ የትግራይ ሀገረ ስብከት ሊቀ ጳጳስ የነበሩ ሲሆኑ ነሐሴ 13 ቀን 2004 ዓ.ም ታርፈው በማግስቱ ያለምንም ግርግርና ይፋ መግለጫ የተቀበሩ ሲሆን መቃብሩም ሆነ በፍታቱ ላይ ጳጳሳት እንዳልተገኙ ታውቋል። ይህ በወያኔ ላይ የመጣው የሞት ማዕበል የወያኔ ካድሮችን ከፍተኛ ድንጋጤ ላይ እንደጣለም ታውቋል። አድማጮቻችን፣ ይህ ዜና የሚተላለፍላችሁ ከፍኖተ ህብረት የኢሃፓ ድምጽ ነው። የግብጽ መንግስት ባለስልጣኖች በአባይ ግድብ ዙሪያ ቅድመ ዝግጅት መጀመራቸውን የግብጽ ዲፕሎማቲክ ምንጮች አስታውቀዋል። እንደ ግብጽ ዲፕሎማቶች አባባል ከኬንያ፣ ከሩዋንዳ፣ ከታንዛኒያና ከኡጋንዳ ባለስልጣኖች ጋር በአባይ ወንዝ አጠቃቀም ላይ ትብብር ለማድረግ መስማማታቸውንና ግብጽ በአባይ ወንዝ ላይ የኤሌክትሪክ ኃይል ማመንጫ ግድብ ቢሰራ እንደማትቃወም፣ ስጋታቸው የአባይ ወንዝ ውሃን ለመስኖ ስራ ከተፋሰሱ ማውጣቱን እንደምትቃወም ገልጸው ግብጽ ከተፋሰሱ ሀገሮች ጋር በልማት ፕሮጀክቶችን ለመርዳት ንግግሩ እንደቀጠለ መሆኑን አስታውቀዋል። የግብጽ ዲፕሎማቶች በአባይ ወንዝ አጠቃቀም ያልተባበራቸው ወያኔ ብቻ መሆኑንና ከወያኔ ጋር በአባይ ወንዝ ዙሪያ በዲፕሎማቲክ መንገድ እየተወያዩ መሆናቸውንና ከሱዳን ጋርም ወታደራዊ ትብብርን የሚያጠናክሩበትና ወታደራዊ ስምምነትን በአባይ ወንዝ አጠቃቀም ቀውስ ከተፈጠረ በአስቸኳይ ወታደራዊ ትብብር ስለሚደረግበት ሁኔታ መነጋገራቸውን ገልጸዋል። በአባይ ወንዝ ግድብ ቀውስ ሊኖር እንደሚችል፣ ጦርነት ግን ይኖራል ብለው እንደማይገምቱ የግብጽ ባለስልጣኖች የተናገሩ ሲሆን ጦርነት ከተነሳ ግን ግድቡን የአየር ጥቃት እንደሚፈጽሙበት አሊያም በልዩ ኮማንዶ ጦር ግድቡ ላይ አሻጥር እንደሚፈጽሙ አልሸሸጉም። የግብጽ ባለስልጣኖች ምንም አይነት የጦርነት አዝማሚያ ግን እንደሌለ ደጋግመው ተናግረዋል። ግብጽ በደርግ ዘመነ መንግስት ለግድቡ ማሰሪያ የተጫነ መርከብን ከነመሳሪያው በማፈንዳት የግድቡን ስራ ማደናቀፋቸው ይታወሳል። በዘረኛ እና አምባገነን አገዛዝ ቅጥ ያጣ ድህነትና ፍትህ አልባ ኑሮን በመጥላት የሚሰደዱ ኢትዮጵያውያን ቁጥር ከቀን ወደ ቀን እየጨመረ በመጣ ቁጥር በስደተኛ ኢትዮጵያ ላይ የሚደርሰው መከራና ሰቆቃም እስራትና ሞትም እንዲሁ እየጨመረ እንደመጣ በየጊዜው ስንዘግብ መቆየታችን የሚታወስ ሲሆን፣ ሰሞኑን የዛምቢያ ፍርድ ቤት በ11 ስደተኛ ኢትዮጵያ ላይ በእያንዳንዳቸው 15 ዓመት እስር ከከባድ ስራ ጋር መፍረዱ ታውቋል። ኢትዮጵያኑ የተከሰሱበት ወንጀል በህገ ወጥ መንገድ ወደ ዛምቢያ መግባት ሲሆን እነርሱን ጥፋተኛነታቸውን ቢያምኑም የዛምቢያውን ፍርድ ቤት ርራይ ግን ሊያገኙ አልቻሉም። የ15 ዓመት እስራት ከተፈረደባቸው ኢትዮጵያን ውስጥ አንዷ ሴት መሆኗን ታውቋል። ኢትዮጵያ ለአፍሪካ ሀገሮች ከቅኝ አገዛዝ ነጻ እንዲወጡ ከፍተኛ ትግልና ጥረት እንዳላደረገች ሁሉ ዛሬ ዜጎቿ በመጨነቃቸው ሰዓት መሸሻ ማጣታቸው አሳዛኝ መሆኑን የሚገልጹ ወገኖች ዲሞክራሲን ለማምጣትም ሆነ የተሻለ ኑሮ ለመናር በሀገር ውስጥ ለመብትና ለእኩልነት የሚደረገውን ትግል መቀላቀል አማራጭ የሌለው መፍትሄ መሆኑን እነኚሁ ታዛቢዎችም ይገልጻሉ።
በሚያዝያ 2012 እንደ አውሮፓውያን አቆጣጠር በጋምቤላ ውስጥ በሚገኙ ሰፊ እርሻ ይዞታ ላይ የደረሰውን ጥቃት ተከትሎ የወያኔ ወታደሮች በአካባቢው በሚገኙ መንደሮችና ነዋሪዎች ላይ ከግድያ፣ መድፈር፣ አስገድዶ መድፈር፣ ሰዎችን ይዞ እስር ቤት የመክተትና ሌሎችም የሰብአዊ መብት ጥሰቶች መፈጸሙን ሁማን ራይትስ ዋች ዛሬ ባወጣው ሪፖርት አስታውቋል። የወያኔ አገዛዝ የመንደር ምስረታ ብሎ በሚሯሯጠው ፕሮግራም በቂ መቋቋሚያ በሌለበት ሁኔታ ውስጥ ነዋሪዎችን በኃይል ማፈናቀሉን ሁማን ራይትስ ደግሞ ገልጿል። በጋምቤላ በሺ የሚቆጠሩ ሄክታር በሊዝ የገዛው ሳውዲ ስታር በተባለው የግል እርሻ ላይ ከሚያዝያ 28 2012 እንደ አውሮፓውያን አቆጣጠር ማንነታቸው ያልታወቀ ታጣቂዎች የእርሻውን ይዞታ ማጥቃታቸው ይታወሳል። ታጣቂዎቹ ቢያንስ 2 ፓኪስታኒዎችና 4 ሌላ በዛው በመስሪያ ቤቱ የተቀጠሩትን ኢትዮጵያኖች መግደላቸውን ጠቁሟል። በመግቢያው የሚገኙ ነዋሪዎችን የሁማን ራይትስ ዋች ሰዎች ባደረጉላቸው ቃለ ምልልስ የወያኔ ወታደሮች ታጣቂዎችን ለማደን በሚቀጥለው ቀን ባደረጉት የቤት ለቤት አሰሳ በርካታ ንጹሃንን በድብደባና በግድያ መፈጸሙን ዘመዶቻቸው ናቸው የገለጹት። በመሆኑም የወያኔ አገዛዝ ወታደሮች በእነዚህ ወገኖች ላይ የሚፈጽመውን ግፍና ጥቃት እንዲያቆምና ይህን ድርጊት በፈጸሙ ወታደሮች ላይ ምርመራ በማድረግ እንዲደረግባቸው ሲል ኃላፊነቱንም አገዛዙ እንዲወስድ ሲል ሁማን ራይትስ ዋች ገልጧል።
አድማጮቻችን፣ ለዛሬ ያዘጋጀነው ዜና በዚሁ አበቃ። ከኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የተሰጠ መግለጫ ነሐሴ 26 ቀን 2004 ዓመተ ምህረት ኢህአፓ 5ኛ ጠቅላላ ጉባኤውን በተሳካ ሁኔታ አጠናቀቀ። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ 5ኛ ጠቅላላ ጉባኤውን ከነሐሴ 23 እስከ 25 ቀን 2004 ዓመተ ምህረት ከተለያዩ አህጉራት የተወከሉ የፓርቲው አባላትና አካላት በተገኙበት አካሂዷል። ጉባኤው የኢትዮጵያን ወቅታዊ የፖለቲካ፣ ማህበራዊ፣ ኢኮኖሚያዊ ሁኔታዎች እንዲሁም ድርጅታዊ ነክ ጉዳዮችን በስፋትና በጥልቀት ከተወያየ በኋላ የተለያዩ ውሳኔዎችን በማሳለፍ መመሪያዎችን በመስጠት በተጨማሪ ለሚቀጥሉት የስራ ዘመን የሚያገለግሉ የአመራር አባላትን በመምረጥ በተሳካ ሁኔታ ተጠናቋል። ይህ የኢህአፓ 5ኛ ጠቅላላ ጉባኤ የተካሄደው አገራችን ኢትዮጵያ ህልናዋን ጨምር አምባገነኑ የወያኔ ዘረኛ እና ጎሰኛ ቡድን ከምንጊዜውም በበለጠ አደጋ ላይ በወደቀበት ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ቀውሶቹ ተባብሰው ይህን የማይባል ደረጃ ላይ በደረሱበት አገዛዙ ከውስጥና ከውጭ አድሃሪ ኃይሎች ጋር በመተባበር የህዝባችንን የዴሞክራሲ የመብት ጥያቄዎች ደብዛ ለማጥፋት በሚሯሯጥበትና መጠነ ሰፊ የሆነ የፕሮፓጋንዳ ውዥንብር እየነዛ ባለበት ሁኔታ ውስጥ ሲሆን፣ በሌላ በኩል ደግሞ ድርጅቱን የሚደርሱበትን ጥቃቶች ተቋቁሞ የውስጥ ችግሮቹን ማስወግዶ የዕለት ተዕለት ተግባሩን በተረጋጋ ሁኔታ እያከናወነ ባለበት ሁኔታ ነው። ጉባኤው የተካሄደው ፓርቲው የተመሰረተበትን 40ኛ ዓመት ለማክበር በመዘጋጀት ላይ መሆኑ ጉባኤውን ታሪካዊነት አላብሶታል።
ኢህአፓ በወያኔም ሆነ የሷም ሳያ በሆኑት ጸረ ህዝብና ጸረ አንድነት ኃይሎች የሚደርስበትን ጥቃት እየተከላከለ ብሔራዊና ዴሞክራሲያዊ ትግሉን ባይበገሪነትና በጽናት በማካሄድ ፍጹም መግባባትና የሐሳብ አንድነትን ባንጸባረቀ ጥንትም አሁንም ወደፊትም የማንነቱ መግለጫ የሆነውን ኢህአፓዊነትን ባሳየ መልኩ የተካሄደና ከምንጊዜውም በበለጠ ተጠናክሮና ራሱን በአዲስ የትግል መንፈስ አድሶ የወጣበት ጉባኤ ነበር። ጉባኤው የሥራ ዘመኑን በጨረሰው አመራር አካል የቀረበለትን የሥራ ዘገባና የተከናወኑ ተግባራትን ያጋጠሙ ችግሮችን እንዲሁም የታዩ ድክመቶችን በሁለገብ መልኩ የዳሰሰውን ሪፖርት የመረመረ ሲሆን በአሁኑ ወቅት በአገራችን በተለያዩ አካባቢዎች እየታዩ ያሉ የተቃውሞ እንቅስቃሴዎች በርካታውን ህዝብ ለህዝባዊ አመጽ የሚገፋፋ ሁኔታ መኖሩን ተገንዝቦ ይህን ትግል ለማፋፋም አመቺ የሚሆኑት የተግባር ውሳኔዎችንም ያሳለፈበትና የወደፊት እቅዶቹንም የነደፈበት ነበር። ሁሉም በላይ ኢህአፓ ለአለፉት በርካታ አመታት ህዝባዊ ትግሉ ፈሩን እንዳይለቅ ያደረጋቸው አቅጣጫ ማስያዝ ቅስቀሳና የማደራጀት ተግባሮቹ መልክ ያዙበት በመሆኑ እንዲሁም በወያኔ አገዛዝና በህዝቡ መካከል ያለው የማይታረቅ መሰረታዊ ቅራኔ ማስወገድና የወያኔን አገዛዝ መጣል ይቻል ዘንድ ለሀገር አንድነትና ለዴሞክራሲ ከቆሙ ኃይሎች ጋር በመተባበር ያደረገውን ጥሪ በዚህ ጉባኤ በማጠናከር በአዲስ ለተመረጠው የድርጅቱ አመራር ይህን ውሳኔ ተግባራዊ ሊያደርግ የሚችልበትን እቅድ አውጥቶ እንዲንቀሳቀስ መመሪያ ሰጥቷል። ለመጨረሻም ጉባኤው በተወያየባቸው ጉዳዮች ላይ ጠቅላላ ውሳኔዎችን አጽድቆና ስሜት ቀስቃሽና የማንነቱ መግለጫ የሆነውን የትግሉ ነው ህይወቴ የተባለው መዝሙር በደመቀ ሁኔታ በመዘመር በጥሩ ሁኔታ ተጠናቋል። ድል ለኢትዮጵያ ህዝብ፣ በትግላችን እናቸንፋለን። ኢህአፓ ይለምልም። ኢህአፓ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የተመሰረተበትን 40ኛ አመት ነሐሴ 26 ቀን 2004 ዓ.ም ምረት ወይም በፈረንጆቹ አቆጣጠር ሴፕቴምበር 1 ቀን 2012 በደመቀ ሁኔታ ያከብራል። በዚህ ቀን በሚደረገው የአከባበር በዓል ላይ የፓርቲውን የረጅም ጊዜ የትግል ታሪክ የሚዘክሩና እንዲሁም አገራዊና ህዝባዊ ትግሉ ተጠናክሮ እንዲቀጥል የሚያነቃቁና መንፈስን የሚያድሱ ፕሮግራሞች የተዘጋጁ ሲሆን በርከት ያሉ የሙዚቃ ባለሙያዎችም በጣም ዜማቸው እንግዶችን ለማዝናናት ተዘጋጅተዋል። ይህን በዓል በደመቀ ሁኔታ አብራችሁን እንድታከብሩ ለወገን ኢትዮጵያውያን በሙሉ ጥሪያችንን እናስተላልፋለን። አስታውሱ፣ በዓሉ የሚከበረው ሴፕቴምበር 1 ቀን 2012 ዓመተ ምህረት በእኛ ሀገር አቆጣጠር ነሐሴ 26 2004 ዓመተ ምህረት ነው። ቦታው ሴንት ጆርጅ ቦልሩም ኤንድ ኮንፈረንስ ሴንተር 4335 16ኛው መንገድ ኖርዝ ዌስት ዋሽንግተን ዲሲ 20011 16ኛውና ዌብስተር ስትሪት ላይ ይሆናል። በዓሉ የሚጀምረው ከአምስት ፒኤም ጀምሮ ይሆናል። ሰፍ የመኪና ማቆሚያ ቦታ ከህንፃው ጀርባ ያለ ሲሆን መንገድ ላይ ማቆም ስለሚቻል ምንም ቢሆን የመኪና ማቆሚያ ችግር አይኖርም። የኢትዮጵያ ህዝባዊ አብዮታዊ ፓርቲ የምግብ አደባባይ አባይን በትዝታ አይኖ ቢመለከቱት ጢስ ብቻ አይደለም እንፋሎትም እንጂ በሙቀት ታምቆ ሲተን የመጪ ወራቶችን እንደወትረው በስጋ ልንዛመድ ወለንግባ ፊርማው ከመድረቁ በፊት ወደ አባይ ገበያና ምግብ ቤት ይምጡና በቢላ ይፈርሙ መንግዚያም በረዶ ያልነካው ትኩስ የስጋ ዘር የሚያገኙት በአባይ ገበያና ምግብ ቤት ተብሎ የተነገረለት ለጤንነትም ታስቦ በጥንቃቄ የሚሰራ ምግብ በአባይ ገበያና ምግብ ቤት ብቻ ነው ተብሎ በዜና አውታር የተመሰከረለት በደንበኞች ጥያቄ ያሳዱለት እንደ 13ኛው ወር ተጨማሪ የምግብ አይነት ሆኖ መንግስዘም በምግብ ቤታችን ይኖራል ይዘዙን እንደሚረኩ ቅንጣጣክል ጥርጥር የለንም ያባይን ምግብ የበላ የዘላለም ጤንነት ያገኛልና አባይ የምግብ አደባባይ ለበለጠ መረጃ በ703-998-5322 ይደውሉልን።
ባጭር ጊዜ ውስጥ እናና ተወዳጅነትን ያተረፈው የአብሲኒያ የኢትዮጵያ ሬስቶራንት በነጽህናና በባለሙያ የተዘጋጁ ጣፋጭ ጾምና የፍስክ ምግቦችን በጥራት ማቅረብ መቀጠሉን እየገለጸን የጋምቤላ ስፖርት ባርም ማንኛውም የስፖርት እንቅስቃሴን ማሳየቱን ከሰኞ እስከ አርብ ከ4 ፒኤም እስከ 8 ፒኤም የሃፒ አወር እንዳለው እየገለጸን የመኪና ማቆሚያ ከሬስቶራንቱ ጀርባ እንደልብ መሆኑንም እንገልጻለን። አብሲኒያ የኢትዮጵያ ሬስቶራንት የቢሮ ክፍሎችን ለኪራይ የሚሆኑ የመሰብሰቢያ አዳራሾችም እንዳሉት ይገልጻል። ዘወትር አርብ ቅዳሜና እሁድም የሚዝናኑበት የሚደሰቡበትና የሚጨፍሩበት የሙዚቃ ዝግጅትም እንዳለን ስንገልጽ በታላቅ ደስታና ኩራት ነው። ጣፋጭ ምግብ በልቶ ለመዝናናት የአብሲኒያ ሬስቶራንት አድራሻችን 8221 ጆርጂያ አበኑ ስልክ ቁጥራችንም 301-562-5911 ነው። የአብሲኒያ ሬስቶራንት
የቅዱስ ሳንን ጸሎት ከሚያደርሱት አንዱ ሊቀ መላእክት ቅዱስ ሩፋኤል ነው። በየአመቱ ጳጉሜ 3 የመላእክቱ መታሰቢያ ዕለት ነው። ዋሽንግተን ዲሲ የሚገኙ የቅዱስ ሩፋኤል ቤተክርስቲያን እሁድ ጳጉሜ 4 2004 ማለትም ሴፕተምበር 9 2012 ዓመታዊ በዓሉን ብፁዕ አቡነ ጳጳሳት ካህናትና መዘምራን በሚገኙበት በደመቀ ሁኔታ ለማክበር ተዘጋጅቷል። የአዲስ ዘመን ዋዜማን በመሆኑ በእለቱ መጥተው የብራኬ ተካፋይ እንዲሆኑ ባክብሮት ጠርተናል። ወስብሐት ለእግዚአብሔር የመካነ ብርሃን ቅዱስ ራኤል ወሩፋኤል ቤተክርስቲያን አድራሻ 810 ሼፐርድ 810 ሼፐርድ ኖርዝ ዌስት ነው። ከጠዋቱ 5 ሰዓት ኤም ጀምሮ ሰላም ጤና ይስጥልን ውድ ወገኖቻችን እንደምን ሰንብታችኋል ይያልን። ለዛሬውም በሀገሪቱ ዋነኛ አንኳር መነጋገሪያ የሆነው የመለስ ዜናዊ ሞትና ቀብሩን ተከትሎ በህዝብና በአገር ሀብት ላይ የሚፈጸመው በደልና ምዝበራ እንዲሁም ሌሎችንም አጫጭር ዘገባዎችን አካተን ይዘናል። ተከታተሉን። በቅድሚያ ግን ርዕሶቹን። በመላ ሀገሪቱ የወያኔ ቡድን በቢሊዮን የሚቆጠር ብር እያባከነ መሆኑ ተጋለጠ። ሊስትሮና በልመና ስራ ላይ የተሰማሩ ዜጎች ሳይቀሩ በግዳጅ የመለስ ዜናዊ ምስል ያለበትን ከኔትራ ገዝተው እንዲለብሱ ተደረገ። ተቀማጭነታቸው አዲስ አበባ የሆኑ ዲፕሎማቶች ለወያኔ ባለስልጣናት ምክር መስጠታቸው ተጠቆመ። በባለስልጣናት መካከል የተጀመረው ፍጥጫና ሽጉጣ ማዘዘም ተብሏል። አባዱላ ገመዳ ተቀማጭነታቸው አዲስ አበባ ለሆኑ ዲፕሎማቶች በቡድን ውስጥ ችግር መኖሩን ተጠቆመ የሚሉና ሌሎችም ይገኙበታል። ዝርዝሩን እነሆ። የወያኔ መሪ መለስ ዜናዊ መሞቱን ተከትሎ በመላ ሀገሪቱ ህዝቡ በግዳጅ አደባባይ ይወጣ እንዲያለቅስና ሀዘን ላይ እንዲከርም በሚስጥር ተወስኖ ተግባራዊ መደረጉን ተጋለጠ። መለስ ዜናዊ የህዝብ ፍቅር እንደነበረውና በወያኔ ዘረኛ አገዛዝ ህዝቡ ደስተኛ እንደሆነ ለማስመሰል በግዳጅ ስራ እየተወ ህዝቡ አደባባይ እንዲወጣ እንዲያለቅስ እየተደረገ መክረሙ ሀገሪቷ በከፍተኛ ኪሳራ ውስጥ እንድትዘፈቅ መደረጉንም ዜናዊ አብራራል። ሰሞኑን ከተለያዩ የሀገሪቱ ክፍሎች የደረሰን ዜና እንዳስረዳው ከሆነ የወያኔ ቡድን በሀገርና በህዝብ ላይ ለ21 ዓመታት ሲያደርስ የነበረውን በደልና ግፍ ብሎም ወንጀሎች ለመሸፋፈን ሲባል የመለስ ዜናዊ ሞትን አስታኮ ሰፊ ፕሮፓጋንዳ ሲሰሩ የከረሙ ከመሆኑም በላይ ለዚሁ ዝግጅት ሲባል በቢሊዮን የሚቆጠር ብር ከህዝብ ካዝና ወጪ ተደርጎ ሲበተን እንደከረመ ዜናው ይተቻል። በጋምቤላ በአንድ ጉድጓድ በሺህ ሀገሩ ዜጎች እንዲቀበሩ ያደረገ፣ በአዲስ አበባ ጎዳናዎች ድምጽ የተጭበርብሯል ብሎ በሰላማዊ መንገድ የኮባ ቅጠል ይዞ በወጡ ከ250 በላይ ዜጎች ላይ ርሸና አስፈጸመ፣ በአርሲና በአርባ ጉጉ ዜጎች በተቃዋሚ ፖለቲካ አባልነታቸው ብቻ አውላላ ሜዳ ላይ በጥይት ሲገደሉና በሳንጃ ሆዳቸውን ላስዘነጠለ፣ የሀገሪቱን ወደብ አልባ አድርጎ አሰብን ለወዳጁ ኢሳያስ ያስረከበ፣ የጎንደርን ለም መሬት ከሀገሩ ነጥቆ ለባዕድ ለሱዳን ለሸለመ መለስ ዜናዊ የኢሕአፓ አመራሮች ችን ለ21 ዓመት ጉድጓድ እነ ጸጋዬ ደብተራውን ይስሐቅ ደብረጽዮን በለጣማ ስጦታ ሁሴን አበራሽ በርተ ወዘተርፈ በትግራይ ጉድጓድ ከቶ እያሰቃየ ላለ መለስ ዜናዊ ለህዝብና ለሀገር በጎ ተግባር እንደፈጸመ አስመስለው የዓለም ህብረተሰብን አቅጣጫ ለማስቀየር ሲባል በቢሊዮን የሚቆጠር ብር ከህዝብ ካዝና ውጪ ተደርጎ በየአደባባይ ፖስተር እንዲለጠፍና የተለያዩ ዝግጅቶች እንዲከናወኑ መደረጉ የሚያሳዝንና የወያኔ ገበና ገሃድ እንዳይወጣ ለመሸፋፈን የተደረገ አዲስ የፖለቲካ ጨዋታ ነው ሲሉ መላው የሀገሪቱ ህዝብ በብስጭት ይስማማበታል። ከህመሙ ጀምሮ እስከ ሞቱ ድረስ ምስጢር አድርገው የነበሩት ወያኔ ቡድን ባለስልጣናት ሞቱ በይፋ ከተነገረበት ከነሐሴ 15 ቀን 2004 ዓ.ም ጀምሮ በአራት ኪሎ ቅድስት ስላሴ ቤተክርስቲያን ቀብሩ እስከሚፈጸምበት እስከ ነሐሴ 27 2004 ዓ.ም ድረስ ለ13 ተከታታይ ቀናት በመላ ሀገሪቱ የመንግስትና የግል ድርጅት መስሪያ ቤቶች ሙሉ ለሙሉ ስራ እንዲያቆሙ ተደርጎ ሀገሪቱ ልታገኘው የሚገባት በመቶ ሚሊዮን የሚቆጠር ገቢ ከማጣቷን በላይ በቢሊዮን የሚቆጠር ገንዘብ ወጪ ተደርጎ በተለያዩ አልባሌ ምክንያት ቶች እየተረጨ መገኘቱ ነገ በፍጹም ሊተካና ሊመለስ የማይችል ከፍተኛ ኪሳራ ውስጥ ህዝቡንና ሀገሪቷን እየከተቷቸው መሆኑን ህዝቡ በቁጭት እየገለጸ ይገኛል። ዜጎች መደበኛ ስራቸውን አቁመው በግዳጅ ለቅሶ እንዲወጡና እንዲያለቅሱ ከወያኔ ቅስቀሳና ፕሮፓጋንዳ ክፍል ወጪ በተደረገ ምስጢራዊ ደብዳቤ በመላ ሀገሪቱ ተግባራዊ የተደረገ ከመሆኑም በላይ ከተቀማጭና ከተለያዩ ቦታዎች ወጪ እያደረጉ የሀገሪቷን ጥሩ ሀብት የሆነውን ገንዘብ እየረጩና እየበተኑ መሆኑን ያጋለጠው ዜና በተለይ ይህችን አጋጣሚ የተጠቀሙ የስርዓቱ ሰፍሳፋ ዋነኛ ቀንቃኞች በሚሊዮን የሚቆጠር ብር በተለያዩ ሰበቦች እየመዘበሩና እያሸሹ መሆኑንም የደረሰን ዜና አብራርቷል። ከወያኔ ቅስቀሳ ክፍል በምስጢር በተበተነው በዚህ ደብዳቤ መሰረት ከእያንዳንዱ መንግስታዊ ሚኒስቴር መስሪያ ቤቶች በመቶ ሺዎች የሚቆጠር ብር ወጪ ተደርጎ የመለሰ ዜናዊ ምስል በትልቁ ለማሰራትና ለሰራተኞቹ የመለሰ ዜናዊ ያለበት ካሬተራ ለመግዛት በሚል ወጪ የተደረገ ሲሆን በድጋፍና በእርዳታ የሚንቀሳቀሱ አመታዊ በጀት ያልተመደበላቸው የፌዴሬሽን መስሪያ ቤቶችም በግዳጅ ገንዘብ እንዲያዋጡና በተመሳሳይ መንገድ እንዲያስፈጽሙ በመደረጉ በከፍተኛ ሁኔታ የሀገር ሀብት እየባከነ መሆኑንም ተዘዋዋሪ ዘጋቢያችን ካደረሰን ዜና ለማወቅ ተችሏል። ከሐሙስ ነሐሴ 4 ቀን 2004 ዓ.ም ጀምሮ በአዲስ አበባ ከተማ ባሉ 10 ክፍለ ከተሞችና ከ120 በላይ ቀበሌዎች የተውጣጡ የሴት ፎረም አባሎች በመስቀል አደባባይ ላይ ለሚደረገው የሻማ መብራት ስነ ስርዓት ላይ እንዲገኙ ተብሎ የክፍለ ሀገር የህዝብ ማመላለሻ አውቶቡሶች ከከተማ እንዳይወጡ ተከልክለው በክራይ የተመደቡላቸው ከመሆኑ በተጨማሪ ለእያንዳንዱ አባል የቀን ውሎ አበል ከህዝብ ካዝና ወጪ ተደርጎ መሰጠቱንና በመቶ ሚሊዮን የሚቆጠር ብርም በሶስት ቀናት ውስጥ ብቻ እንደተመዘበረ ተዘዋዋሪ ዘጋቢያችን ከደረሰን ጥቆማ ለመረዳት ተችሏል። ለሀገር ልማት እየሰራን ነው በማለት ሐሰተኛ ፕሮፓጋንዳ እያጦዙ ያሉት የወያኔ ዘረኛ ቡድን በሚስጥር ባስተላለፉት መሰረት አዲስ አበባ የሚገኙ የመንግስት ሰራተኞች በግዳጅ ለቅሶ በቤተ መንግስት እንዲደርሱና እንዲያለቅሱ የተደረገ ሲሆን በየክልል ከተሞችም እስከ ወረዳ ድረስ በከፍተኛ ወጪ ምስሉ ታትሞ በአደባባይ ተሰቅሎ ህዝቡ እየወጣ በግድ እንዲያለቅስ ከመደረጉም በላይ በተለይ ለካድሬዎቹ የውል አበል እየተከፈለ መሰንበቱን ይኸው ዜና ያስረዳል። በአዲስ አበባና በመላ ሀገሪቱ ባሉ ከተሞች ህዝቡ ወደ አደባባይ ወጥቶ እንዲያለቅስ ትዕዛዝ ቢሰጥም ለቅሶ አይመለከተንም ያሉ ዜጎች ዘይትና ስኳር ከቀበሌ እንደማያገኙ ማስፈራሪያ እየተሰጣቸው በግድ ወጥተው በኑሯቸው ተማረው እያለቀሱ ያሉ ዜጎች ሁሉ በመለስ መሞት ልባቸው ተነክቶ እንዳለቀሱ በማስመሰል ከፍተኛ ፕሮፓጋንዳ ሲሰሩበት መክረማቸው፣ እንዲሁም ለቅሶውን ልማታዊ ለቅሶ እያሉ ማሾፍ መጀመራቸው በህዝቡ ዘንድ ከፍተኛ ትዝብት ላይ እንደጣላቸው ተዘዋውሮ ከተከታተለው ዘጋቢያችን ለመረዳት ተችሏል። ግፈኛውና ፋሽቱ የወያኔ መሪ የነበረው መለስ ዜናዊና ቡድኑ የህዝብ ድጋፍ እንዳላቸው ለማስመሰልና የዓለም ህብረተሰብን ለማሳሳት ሲባል ህዝቡ በግዳጅ አደባባይ እየወጣ እንዲያለቅስ መደረጉን የተረዱት ተቀማጭነታቸው አዲስ አበባ ነው። የተለያዩ ሀገራት ዲፕሎማቶች በሀገር ኢኮኖሚ ላይ ከፍተኛ ውድመት እየፈጸሙ በሆኑ ሊቆም እንደሚገባና ይህ ሁኔታም ቆም ብለው እንዲያስቡበት ወያኔዎችን ምክር እንደለገሷቸው ዜና አስረዳል። ምክብር የማይቀበሉት አይን እያላቸው ማስተዋል የተሳናቸው ጭንቅላት ተሸክሞ ማሰብ ያቃታቸው ሁለት እግር ይዞ መራመድ የማይችሉ የወያኔ ቡድን ባለስልጣናት የህዝብ ድጋፍ ያላቸው ለማስመሰል በጀመሩት መንገድ በሀገር ሀብት እየተጫወቱ መሆኑን ዲፕሎማቶች ቢናገሩም ጆሮ ዳባ ልበስ ብለው በጀመሩት ቀጥለውበታል። ዲፕሎማቶቹ ያቀረቡትን ትችትና ወቀሳ ለማጣጣል ብሎም አቅጣጫ ለማሳት ሰሞኑን የወያኔ የውጭ ጉዳይ ሚኒስትር ባወጣው መግለጫ ህዝቡ በአደባባይ ተገኝቶ የሚያለቅሰው በፍላጎቱ እንጂ በግዴታ አይደለም ብሎ ቢገልጽም እውነታው ግን ከዚህ በፍጹም የተለየ መሆኑን መላው የሀገሪቱ ህዝብና ተቀማጭነታቸው አዲስ አበባ ያሉ ዲፕሎማቶች በግላጭ እየተነጋገሩ እንደሚገኙ ታውቋል። ከወያኔ የቸከ ቅስቀሳና ፕሮፓጋንዳ ክፍል በክልሎች በተበተነው ደብዳቤ በግልጽ እንደታወቀው ከሆነ በመላ ሀገሪቱ ህዝብ በግዴታ አደባባይ እየወጣ የመለሰን ምስል በመያዝ እንዲያለቅስ የሚያዝ ከመሆኑም በላይ በተዋረድ በየከተማውና በየመስሪያ ቤቱ በለቅሶ ላይ እንዲገኙ የሚያገኙ ከሆነ ቅጣት እንደሚጣልባቸው በግልጽ በተለጠፉ ማስታወቂያዎች ይፋ ሆነው ሳለ ህዝቡ በፍላጎቱ ነው የወጥቶ የሚያለቅሰው ብለው መግለጫ መስጠታቸው ዲፕሎማቶችን ጭምር ያስገረመ እጅግ አሳፋሪና አሳዛኝ መሆኑን ዘጋቢያችን ገልጿል። ከባሌ እስከ ጉለሌ፣ ከነቀምቴ እስከ ቂርቆስ፣ ከጅማ እስከ ኮልፌ፣ ከሐዋሳ እስከ አቃቂ፣ ከመቀሌ እስከ ቦሌ፣ ከጅጅጋ እስከ የካ፣ ከጋምቤላ እስከ ልደታ፣ ከአፋር እስከ ንፋስ ስልክ፣ ከገጠር እስከ ከተማ፣ ከወረዳ እስከ ቀበሌ፣ ከዞን እስከ መዲናዋ ነዋሪዎች፣ እንዲሁም ከሚኒስቴር መስሪያ ቤት እስከ ግል ድርጅት ሰራተኞች፣ ከስራ አጥ እስከ ባለ ሀብት በተዋረድ በተበተኑ የማስፈራሪያ ወያኔያዊ ደብዳቤዎች ህዝቡ በግዳጅ ወጥቶ እንዲያለቅስ ትእዛዝ አውርደው ዛሬ መልሰው በፍላጎቱ ነው በማለት መግለጫ መስጠታቸው በውጭ ሀገር በተለይ በአረብና በጎረቤት ሀገራት ያሉ ዜጎች በመለስ ዜናዊ ሞት በየአዳራሹ ተገኝተው በግዳጅ ሀዘናቸው እንዲገልጹ ከመደረጋቸውም በላይ ይህንን የማያደርግ ዜጋ ቢኖር ከኤምባሲው የሚፈልገው ጉዳይ እንደማይፈጸምለትና ከየሀገራቱ በ24 ሰዓት እንደሚባረር በግልጽ በተበተኑ ደብዳቤ ያሳወቀ መሆኑን እየታወቀ አይናቸውን በጨው አጥበው ያለአንዳንድ ችሉታና አፍረት ህዝቡ በፍላጎቱ ነው በማለታቸው የዲፕሎማቶቹ መሳቂያና መሰላቂያ ለመሆን እንደበቁም ዜናው ያብራራል። በአንጻሩ ግን የስርዓቱ ዋነኛ ተጠቃሚ የሆኑ የወያኔ ካድሮች በመለስ ሞት ሰበብ ጠቀም ያለ ውሎ አበል እየተከፈላቸው በመሆኑም በተጨማሪ በተለያዩ ሰበቦች ገንዘብ ወጪ እየተደረገላቸው ለ13 ቀናት ገንዘብ ሲያከማቹ ከመሰንበታቸውን በተጨማሪ የስድስት ወራት ቀለብ እየሸመቱ ሲያግበሰብሱና ገበያውን ሲያንሩ መሰንበታቸውም ታውቋል። መለሰ ሞተ ተብሎ በይፋ ከተነገረ ጀምሮ መንግስታዊ ሆነ የግል ድርጅት መስሪያ ቤቶች መደበኛ ስራቸው ተዳክሞ አንዳንዱም ጨርሶ ተዘግቶ የሰነበተ ሲሆን ባንኮችም ለተከታታይ ቀናት ስራቸው ቀዝቅዞ የሰነበተ መሆኑን ዜና ያስረዳል። በተለይ የመንግስት ይዞታ የሆነው የኢትዮጵያ ንግድ ባንክ በተለያዩ ቅርንጫፎች ደንበኞች ተዘዋውሮ ቢጠይቁም ገንዘብ ለጊዜው የለንም እያሉ ሲመልሱ እንደነበረና ደንበኞቹም ለችግራቸው ሳያገኙ ባዶ እጃቸውን ሲመለሱ ያስተዋለው ዘጋቢያችን ቅዳሜ ነሐሴ 6 ቀን 2004 ዓ.ም በመላ ሀገሪቱ ባንኮች ስራ እንዲያቆሙ በመደረጉ ህዝቡ ለከፋ ችግር ተዳርጎ እንደነበር ዘጋቢያችን ተዘዋውሮ ካገኘው መረጃ ለመረዳት ተችሏል። መለሰ መሞቱን አስቀድሞ ያወቁ የወያኔ ቅርብ የሆኑ ካድሬዎች፣ ነጋዴዎች ከባለስልጣን ጋር በመመሳጠር ከቻይና በብዙ ሚሊዮን የሚቆጠር የመለሰ ዜናዊ ምስል ያለበት ካኔተር አስመጥተው እጅግ ውድ በሆነ ዋጋ ለመንግስታዊ መስሪያ ቤት ሰራተኞች ከህዝብ ካዝና በወጣ ገንዘብ ተገዝቶ እንደታደላቸውም ታውቋል። በቁሙም መዝብሮናል፣ በሞቱም መዘበረን ይላሉ ታዛቢዎች። ከዚህ አልፎ ተርፎ መንግስታዊ መስሪያ ቤቶችና የግል ድርጅቶች ስራ በመቆሙ በእለት ገቢ የሚተዳደረው የደሃው ህዝብ ለከፍተኛ ችግር ተጋልጦ የሰነበተ ከመሆኑ በላይ በየአካባቢው በሊስትሮ ስራ የተሰማሩትን ወጣቶች፣ ሎተሪና ጋዜጣ ዞሮ የሚሸጡ ጥቃቅን ነጋዴዎች፣ በየቦታው የታክሲ ተራ የሚያስከብሩ ወጣቶች፣ የታክሲ ረዳትና አሽከርካሪዎች፣ በልመና ስራ የተሰማሩ ዜጎች ሳይቀር በግዳጅ የመለሰን ምስል ያለበት ካኔተራ ገዝተው እንዲለብሱ በመደረጉ ከእጅ ወደ አፍ በሆነው ኑሯቸው ላይ ሌላ ጫና ተፈጥሮ ሰንብቷል። የወያኔ ቡድን ህዝቡን ለልማት ሳይሆን ለጥፋት፣ ለስራ ሳይሆን ለወሬ ርካሽ ለሆነ የፖለቲካ ትርፍ ለማግኘት ሲባል ለተከታታይ 13 ቀናት ህዝቡን ስራ አስፈትተው ከመክረማቸው በተጨማሪ በቢሊዮን የሚቆጠር የሀገርና የህዝብ ሀብት ከየካዝና ወጪ እያደረጉ ሲበትኑ መሰንበታቸው አሳዛኝ ነው ሲሉ ብዙዎች ይስማሙበታል። መለስ በመቱ ደርሶ አዛኝ መስለው ያዞን ባያለቡ የሚገኙት ወያኔ ቡድን ባለስልጣናት መለስ የጀመረውን የአባይ ግድብ እናስጨርሳለን እያሉ ባዶ ፕሮፓጋንዳ ከሚነዙና በአንጻሩ የአገሪቱን ሀብት ከሚረጩ ለካኔቴራና በየአደባባዩ ለፖስተር በሚል የሚባክነው ገንዘብ ለሀገርና ለህዝብ የሚያስቡ ቢሆን ኖሮ ለግድቡ ከሚሉም የተሻለ እንደነበረ ገልጾ ነገር ግን የወያኔ ባለስልጣናት በአሁኑ ሰዓት በውስጣቸው ከፍተኛ ችግር በመፈጠሩና ለወደፊትም ትልቅ የመፈረካከስ አደጋ ስለተጋረጠባቸው ይህን ችግር ከህዝብ ለመደበቅና ለመሸፈን ሲሉ በህዝብ ሀብት ላይ እየቀለዱ እየተጫወቱ መሆኑ የሚያሳዝን የሚያስተዛዝብ ከመሆኑም በላይ በውስጣቸው ለፈጠረው ችግር መፍቻ ሊሆናቸው እንደማይችል አጽንኦት ሰጥተው ይገልጻሉ። የወያኔ ባለስልጣናት ከፍተኛ የሀገር ሀብትን ከካዝና እያወጡ ከሚበትኑና ህዝቡንም በግዳጅ ለቅሶ ላይ ከሚያከርሙት በልማት ስራ ላይ እንዲውል ቢያደርጉ ኖሮ ሀገሪቱ የተሻለ መርታ ታሳይ ነበር ያሉት ምሁራኖች፣ የወያኔ ባለስልጣናት ግን የስልጣናቸው እድሜ ለማርዘም ሲሉ ብቻ አሳማኝ ባልሆነና ተራ ፕሮፓጋንዳ ላይ ተጠምደው መሰንበታቸው በዓለም ህዝብ ታዝብ ውስጥ ወድቀዋል ይላሉ። በመለስ ከፍተኛ ድጋፍና እገዛ ለሀያ ዓመታት በስልጣናቸው ላይ የቆዩት አባ ገብረ መድን ንንገት የሞቱት ዜና ሲሰሙ ራሳቸውን ስተው በዚያው ያሸለቡ ከመሆኑ በተጨማሪ የትግራይ ዞን ሀገረ ስብከት ሊቀ ጳጳስ አቡነ ዜና ማርቆስ ደግሞ በመቀሌ እሳቸውን ተክተው መሞታቸው በሀገሪቱ ምን ቁጣ ተከሰተባቸው የሚሉ ወገኖች ብዙዎች ናቸው ተብሏል። ባለፈው ጊዜ አባ ጳውሎስ ወይ አባ ገብረ መድን ሞት እንደተሰማ የመለስ መቀጠሉ ከዚያም የአቡነ ማርቆስ መሰለሱ ለከፍተኛው ያኔ ባለስልጣናት ከፍተኛ የፍርሃት ድባብ በላያቸው ላይ እንዲፈጥር ከማድረጉም በተጨማሪ የመጣው ነገር ምንድን ነው የሚል ድንጋጤ ሁሉም ባለስልጣናት በየሕክምና ማዕከል ሲመላለሱ እንደሰነበቱ ከተለያዩ ዜና ለመረዳት ተችሏል። በተለይ የስራ አስፈጻሚ የተባሉት የአገሪቱ ቁንጮ መሪዎች በተፈጠረባቸው ጭንቀት የተነሳ በየፊናቸው ወደ ሕክምና ማዕከል እየገቡ ለሰዓታት እየተኙ እረፍት እያደረጉ ሲወጡ እንደተስተዋሉም ይኸው ዜና ያብራራል። በወያኔ ባለስልጣናት መካከል አሁንም ችግሩ ያልተቀረፈ ከመሆኑም በላይ እየተጋጋለና አንዱ ሌላውን እየሰደበና እያንጓጠጠ እርስ በርስ ቡጢ እስከ መሰናዘር የደረሱበት ወቅት ላይ መድረሳቸውን የጠቆመው ዜና በየቀኑ ምሽት ላይ ምስጢራዊ ስብሰባ እያደረጉ ቢከርቡም አንዳችም ወሳኝ መስማማቶች እንዳልተደረጉና ይልቁንም በየፊናቸው ወደ ሕክምና ማዕከሎች ሲመላለሱ መሰንበታቸው ዜናው ያስረዳል። በህወሓትና በብአዴን ከፍተኛ አመራሮች መካከል የተጀመረው ፍጥጫ ውጤቱ ምን ይሆን ተብሎ በታችኞቹ ካድሬ ባለስልጣናት በጉጉት እየተጠበቀ ባለበት በዚህ ጊዜ ሁሉም ሰበብ እየፈጠረ ወደ ሐኪም ቤት በመሄዱ የተጠበቀውን ያህል ውጤት ያልተገኘ መሆኑን የጠቆመው ዜና በተለይ ጥቂት የወያኔ ወሳኝ የተባሉ ግለሰቦች እርስ በርስ ባነሱት ሀሳብ ባለመግባባታቸው የተነሳ ሽጉጥ እስከ መማዘዝ የደረሰ ንትርክ አድርገው እንደነበር በኋላም በገላገል ሊበርድ እንደቻለ ከውስጥ አዋቂ ዜና ለመረዳት ተችሏል። የኃይለ ማርያም ደሳለኝ የጠቅላይ ሚኒስትርነቱ ስልጣን መያዝ ያልተዋጠላቸው የህዝባዊ ወያኔ ሓርነት ትግራይ ከፍተኛ ባለስልጣናት በተለያዩ ቦታዎች ለብቻቸው በተከታታይ ምስጢራዊ ስብሰባ እያደረጉ የከረሙ ሲሆን በብአዴን ሰዎች ክፉኛ ተቃውሞ እየገጠማቸው በመሆኑ ውስጥ ውስጡን በማጉረምረም የፓርቲውን መሪነት ለኃይለ ማርያም ላይ ለመስጠት መወሰናቸውን የደረሰን የውስጥ አዋቂ ዜና ያስረዳል። ከበረሃ የመጡት የህወሓት ሰዎች በተለይ አባይ ጸሐዬና ሰባት ነጋ የራሳቸውን ቡድን ፈጥረው ኃይለ ማርያም ደሳለኝ ልምድ የሌለው በመሆኑ የፓርቲውንም ሆነ የመንግስት ስልጣን መስጠት ተገቢ አይደለም እያሉ ዘመቻ መጀመራቸውንና ለዚሁ የሚረዷቸውን ዲፕሎማቶች ጭምር እያሰባሰቡ እንደሆነም ዜና ያብራራል። ለመለስ የቅርብ ወዳጁ የሆነውና በዘንድሮ ምርጫ ተሸንፎ በአፍሪካ ህብረት ኮሚሽን ሊቀመንበርነቱ የተነሳው ጂያን ፒንግ በህብረቱ አዳራሽ ባዘጋጀው ስንብት ዝግጅት ላይ ተቀመጭነታቸው አዲስ አበባ የሆነ የበርካታ ሀገር አምባሳደሮች የተለያዩ አስተያየት ማሰማታቸውን በመለስ አገዛዝ ቅሬታ የነበራቸው መሆኑ ታውቋል። የአፍሪካ ህብረት ኮሚሽን ሊቀመንበር በስንብቱ ዝግጅት ላይ መለስ ዜናዊን ከሰው የተፈጠረ ሳያስመስል እጅል ሲክበውና ሲያደንቀው ያለ ቢሆንም በዝግጅቱ ላይ የተገኙት የኖርዌይ አምባሳደር ግን የሰብአዊ መብትና የዲሞክራሲ ጉዳዮች ሲነሱ መለስን ማስተዋሳችን አቀሬ ነው ካሉ በኋላ ለተፈጠሩት ችግሮች ሁሉ ግን ብቻውን ሳይሆን ቡድኑ በሙሉ ተጠያቂ ነው በማለት የጂያን ፒንግን ሀሳብ አጣጥለውታል። በዝግጅቱ ላይ የወያኔ ቡድን ወክሎ የተገኘው የወያኔ ተወካዮች ምክር ቤት አፈ ጉባኤ አባዱላ ገመዳ ሲሆን በዚህ ወቅት ለዲፕሎማቶቹ ባደረገው ንግግር በአሁኑ ሰዓት በቡድን ውስጥ ችግር አለ ብላችሁ የምታስቡ እንዳላችሁ ይገባናል። ነገር ግን ያለ አንዳች ችግር የተሳካ የስልጣን ሽግግር በቅርቡ እንደምናደርግ ቃል እገባለሁ በማለት በመካከላቸው የተፈጠረውን ጥረት በገደምዳቤ መግለጹ ታውቋል። እኛም ለዛሬ ያለን ዜና ዘገባ በዚሁ ተጠናቀቀ።
እምቢ በል አገሬ፣ በደቦ አልቅሱ፣ የገደላችሁን ሞቶም አትክሰሱ። ስለፈጸመው ግፍ በጭራሽ አታንሱ። ኑ ተሰባሰቡ፣ ቤተ መንግስት ግቡ፣ ጎበዝ ሪበሉ፣ አልቅሱ በጣም። መለስ ዘልቆ ሄዷል፣ ዳግም አይመጣም። ጮቤ አይረገጥም፣ እዘኑ እዘኑ፣ ሰልፍን ማሳመር ነው ዱብ ዱብ ካሁኑ። እንኳን ድፍት አለች ሽብሬ ወጣቷ፣ ከሰው አትቆጥር ምንድናት ለናቷ። ቢንያምም እሰይ እንኳን ወጥቶ ቀረ፣ የህዋት ጉዳይ የህዋት ግዳይ በቁጥር ጨመረ። ድምጻችን ይከበር ብለው የጮሁቱ፣ እነዛ ሕፃናት እሰይ እንኳን ሞቱ። ማልቀስ ለመለስ ነው ለዛ ላረመኔ፣ አይዞህ አለው ብሎ ለጠፋው ከጎኔ። እያሉ ማላዘን እንዲህ ገሃድ ወጥቶ፣ ሞትተን አልቀን ይሆን ሀገሬ ሰው አጥቶ። እምቢ በል አገሬ፣ ቡከኑን አትስማ፣ ተነስ አምጽ ዛሬ። ከጥንት ከታሪክ እኛ እንደ ተማር ነው፣ ለፋሺስት የሚያለቅስ አድርባይ ባንዳ ነው። የአገርን ጠላት የሰንደቅን ጠላት የወገንን ጠላት ተፋልሞ መርታት ነው። ነጻነትን ለብሶ መብትን አስከብሮ የወያኔን ሥርዓት አስወግዶ ሰብሮ ጠላትን ድል አድርጎ ባንዳን አንበርክኮ ዳር ሲደርስ ዓላማ ሲሳካ ተልኮ ይቅር ማለት አግባብ ነጻ ስትሆን አገር መከባበር ሲሰፍን ሁሉም ሲይዝ መስመር። በደቦ አልቅሱ፣ የገደላችሁን በድን አትውቀሱ። መለስ ስለ ሞተ ጮቤ አይረገጥም፣ የሰማዕታት ሞት ከበታኝ አይበልጥም። ይፈከራል እንጂ መታ ዳንኪራ፣ የአገር ጠላት ሲሞት ከወያኔ ጎራ። ሊማሊሞን ሰርቶ ሕንፃዎች ገንብቶ ተዋርዶ ሲወጣ ለዓመታት ሰንብቶ ለፋሽስት ያዘነ የትኛው ዜጋ ነው? አለም ከተባለ ሆድ አደር ባንዳ ነው። እምዬ ምኒልክ ከጣሊያን ሲፋለም ለገደልኩት ፋሽስት ለሞተብኝ ባንዳ አልቅሱ እኮ አላለም። ጀግናው ዘራይ ደረስ ለሰንደቁ ብሎ የጣሊያንን አንገት እየቀላ ጥሎ እምብኝ ዘራፍ ብሎ ቆሞ መፈከሩ ያስደስታል እንጂ ምንድነው ነውሩ? ጀግናው አጼ ቴዎድሮስ እንግሊዝን ፈርቶ መቼ በርከክ አለ? በክብር አለፈ እንጂ ሽጉጡን ጠጥቶ። የምን መለሳለስ፣ የምን መጎናበስ፣ የምን መደራደር? ትግሉን ነው መወጠር። አጋግመው ፍሙን አቀናጀው ትግሉን። እምቢ በል አገሬ፣ አይደፈርም በል ነጻነቴ ክብሬ። በሆድህ ሊገዙህ አፍነው ሊነዱህ ወርደው ሊያዋርዱህ የሽንፈት ጎዳናን ተላምደው ሊያለምዱህ ለቋመጡ ሁሉ ኢትዮጵያዊው መልስህ እምቢኝ ይሁን ቃሉ። ስልጣን የሕዝብ ነው፣ ሀገር የሕዝብ ነው። ነጻነት የሚገኝ መስዋዕት በመሆን ነው ብለህ ነገራቸው። ታሪክን ጠቅሰህ ደግመህ አሳያቸው። የምን ተለሳለስ፣ የምን ተጎናበስ፣ የምን እጅ ጥና ቡከኑን አጅቦ ለስልጣን ልመና። ምን የሚሉት ኅብረት የምን ድርድር ነው? በኢትዮጵያ ለቃጣ ማርከሻው እርሳስ ነው። በደቦ አልቅሱ፣ የመለስን በደል ጭራሽ አታስታውሱ። ለሚሉህ ዘረኞች፣ ለሚሉህ ባንዳዎች፣ ስልጣን ናፋቂዎች፣ ለሆዳቸው አደር ዝቃጭ ተጎንባሾች እምብኝ በላቸው፣ ፈክረ ቅጣቸው። እንደ አቡነ ጴጥሮስ መስቀልን መክተው እግዚአብሔርን አምነው በሃይማኖት ጸንተው ለአጋዚ ድብደባ ልበገር ካሉት ነጻነቴን መብቴን ኢትዮጵያን ካሉት አላሁ አክበር አሸባሪ አይደለንም ሞት ግርፋት አይገታንም ብለው ለመብታቸው በጽናት ከቆሙት ከበታኝ ተፋተው ወራት ካስቆጠሩት አብረ ተነሳ ድልን እንድትነሳ። ጥቃት እምቢኝ ብሎ ሰንደቅ ተቀባብሎ በእሳት ተፈትኖ እንደ ወርቅ ነጥሮ ከደም ካጥንት ከስጋ ተቋጥሮ ጽናትን ተላብሶ እንደ ዳልጋ አንበሳ ቀድሞ የሚሰለፍ ለነፍሱ የማይሳሳ አጋራለሁ ወገን ባንድ ላይ ተነሳ የወያኔን ስርዓት ታግለን ድል እንንሳ የምን መጎናበስ የምን መለሳለስ የምን መደራደር መታገል ነው እንጂ ወያኔ እስኪሰበር ሁለ ገብ ጸረ ወያኔ ዝባይ ትግላችን ይፋፋ ኢትዮጵያ በነጻነት ለዘላለም ትኑር
ታላቅ ህዝባዊ ጥሪ የ21 አመቱ ግፍና በደል በግዳጅምባ አይታጠብም አንደኛ ብሔራዊ ውርደታችንን እንቋቋም ሁለተኛ የወገኖቻችንን የተገደደምባ እንገድብ ሶስተኛ የሞቶን ያምባገነን ስራት በተጎጁ ለቅሶ እንደማይመለስ ለማስተዋወቅ አራተኛ ለአመታት የገዳይና ያስገዳይ ስራት ማብቃቱን አምስተኛ ዳግም ባርነት እንዲቀጥል አንፈቅድም በሚል ይድረስ ለወገኖቻችን በሙሉ ይህ ከብሔራዊ ውርደት ለመቋቋም ታላቅ ሀገራዊ ጥሪ ከሀገር ወዳድ ኢትዮጵያዊ ደርሷቸዋል። የወያኔ ለቅሶ በመቃወም እኛም ለወገኖቻችን እንድንቆም በወያኔ ኤምባሲ ፊት ለፊት ነገ ቀኑ ሰብተምበር 2 እሁድ ከአንድ ሰዓት ፒኤም ጀምሮ በወያኔ ኤምባሲ ፊት ለፊት 3506 ኢንተርናሽናል ድራይቭ ታላቅ ህዝባዊ ጥሪ በዘመነ መንግስቱ ኃይለ ማርያም እንዲሆነላችሁ አንድ ፊልም ወጥቶ በአምባሳደር ሲኒማ ቤት ሰው እየተጋፋ ተሰልፎ ይገባል። በዛ ፊልም ላይ እንዳጋጣሚ የመንግስቱ ኃይለ ማርያም ምስል የሚታይበት ሰዓት አለ። የዛን ጊዜ ተመልካቹ እልልታውን ጭብጨባውን ፍጨቱን ያገልጣል። ይህ ዜና በደንነቱ በኩል ለመንግስቱ ኃይለ ማርያም ይደርሰውና እስቲ ሰው ምን ያህል እንደሚወደይ ላጣራ በማለት ፊቱን ልብሱን ቀያይሮ ሲኒማ ቤት ገብቶ በሰው መካከል ማንንም ሳያውቀው ይቀመጣል። ፊልሙ ተጀመረ። ሰዓቱ ሲደርስ የመንግስቱ ኃይለ ማርያም ፎቶ ፊልሙ ላይ ብቅ ሲል ሲኒማ ቤቱ ቀለጠ በፉጨት በልልታ በጭብጨባ። በዚህ ጊዜ ከተመልካቹ የማያጨበጭብ አንድ ሰው ብቻ ነበር፣ እሱም መንግስቱ ኃይለ ማርያም። ታዲያ ከጎኑ ቁጭ ብለው እጃቸው እስኪነድ ያጨበጭቡ የነበሩ ሰዎች አንደኛው በእጁ ነካ ነካ አድርጎ ሰውዬ አጨብጭብ ሲለው ለምን ብሎ ሲጠይቅ እንዳትበላለው ይባላል። ያ ተላላፋሽስት የስንቱን ልጅ አርዶ አርዶ ጥሎ ከሰው ድጋፍና ፍቅር መሻቱ ያምባገነንን ድንቁርና ገላጭ ነው። ለመንደርደሪያ ተጠቀምኩበት እንጂ ለሞተ ስርዓት ጊዜ ለመስጠትም አልፈልግም። የዛሬው ጉድ ግን ቬሪ ጉድ ነው። 21 ዓመት ኢትዮጵያና ኢትዮጵያነትን ያነተበ ወያኔ ተባለን ትል ይመራ የነበረ መለስ ዜናዊ በኢትዮጵያ ጥላቻ ካንሰር በክሎት ቋንጣ ሲሆን የምናየው ጉድ ኢቲቪ በተባለ ኢቲቪ የኢትዮጵያ እውነት ላይ የወጣ የሳምባ ነቀርሳ የሚያሳየው ድራማ አሳፋሪና አሳዛኝ ነው። መለስ በህይወት እያለ ህዝብን ያስለቀሰ እቡይ ዛሬ ደግሞ ተጎርደው የቀሩ ጭራዎቹ የሚረጭምባ እያስቆመቆሙን ይታያል። ድራማው እውን የሆነ ከሆነ የሞተው ህዝብ እንጂ አንድ በጻናት ደም የጨቀየ አምባገነን ሞተም አይባልም። ኤርትራን አስገንጣይ ባህር አልባ ድራጊ ፈጣሪው ማን ነው? መለስ ዜናዊ ነው። ሁመራን ከጎንደር ቆርጦ ለትግራይ የከለለ ማን ነው? መለስ ዜናዊ ነው። የማይረባ ይባድም የጦርነት 100 ሺህ አማራና ኦሮሞ ሌላውን ዘር ወስዶ ፈንጂ ላይ ተራማማጃት አስደርጎ እንደ ማሽን ላይ ቆላን ያስቆላ ይኸው መለስ ዜናዊ ነው። 1300 ኪሎ ሜትር ለመሬት ከጎንደር ገጸ በረከት ለሱዳን የሰጠ መለስ ዜናዊ ነው። የምዕራቡን ግዛት ለመሬት ከነማዕድኑ ለህንድ ለቻይና ለአረብ የሸጠ የዛሬው አስከሬን የትላንቱ ፋሺስት መለስ ዜናዊ ነው። ጎንደር አደባባይ ኢየሱስ ቤተክርስቲያን ገብቶ ክርስቲያንን ያስፈጀ የዛሬው ታላቅ ታሪካዊ የሚባለው ሞቶ ሞቶ የመተው መለስ ዜናዊ ነው። አንዋር መስጊድ ገብቶ ተሳላሚን የጨፈጨፈ የዛሬው የአፍሪካ መሪ የሚዘፈንለት መለስ ዜናዊ ነው። ትላንት አርሲ አሳሳ ያገደለው በማስታወስ ጭምር ወላይታ ረካ ገበያተኛውን በቦምብ ያስደበደበ የልማቱ አባወራ ተብዬ የተምቹ ስርዓት ቁንጮ መለስ ዜናዊ ነበር። ሲዳሞ አዋሳ 360 ሰላማዊ ሰልፈኞችን ኮባ ቅጠል ሰልፍ ይወጡ ዜጎችን በሶስት ደቂቃ ያሳረደ ማንም ሳይሆን ዛሬ ብሔራዊ ሀዘን ቀን ለ15 ቀን እየተጨፈረለት ያለው መለስ ዜናዊ ነው። በዶኖ እንቅፍቱ ጉድጓድ ውስጥ አማራውን እያረደና ከነነፍሱ ያስጣለ መለስ ዜናዊ ነው። ዛሬ ደረት የሚመታለት ባለፈው 3 ወር 70 ሺህ አማራ አፈናቅሎ የት እንደደረሱ እንኳን እንዳይታወቅ ያደረገ ይኸው መለስ ዜናዊ ነው። አስራት ወልደየስ ደብረ ብርሃን ንግግር አደረጉ ተብለው ለስድስት ዓመታት እስር ቤት ታስሮ እንዲሞቱ ያደረገው ጸረ አማራው መለስ ዜናዊ ነው። ዛሬ ደብረ ብርሃን ሙሾ የሚደረደርበት አሰፋ ማሩን ልጁ ፊት በጥይት ያስደበደበ ተስፋዬ ታደሰን እንደገና በግ የቤቱ መግቢያ ላይ ያሳረደ ማንም ሳይሆን መለስ ዜናዊ ነው። ለ21 ዓመታት የሀፓ መሪዎችን እነ ጸጋዬን ደብተራ ትግራይ ጉድጓድ ውስጥ ወስዶ አስሮ ያሰቃየ ዛሬ ጉድጓድ እየተቆፈረለት መግነዙ የተገነዘለት መለስ ዜናዊ ነው። ኢሊባቡር ቴፒን ካላሙዲ ለመሸጥ መሬቱን ለመስጠት ሲባል ብቻ 1300 የቴፒ ልጆችን እንደ ድኩላ እያሰደደ የፈጀ ብልሁ አስከሬን መለስ ዜናዊ ነው። ጋምቤላን ለማሌዥያ ለማስረከብ ሲሯሯጥ እምቢ ያሉትን ጋምቤላዎችን ከ5000 በላይ እንዲጨፈጨፉ ያደረገ ፊት አውራሪው ዛሬ የደሃ አባት እየተባለ በግድ ደረት የሚያስመቱለት የትግራዩ ጠባብ ቤተኛ ቁንጮ መለስ ዜናዊ ነው። የራሱን የህዝባዊ ወያኔ አርነት ትግራይ አባሎችን አይናቸው እያየ አይናቸውን በቁጠት ያስወጣ በሽተኛ ፋሽስት ይኖር መለስ ዜናዊ ነው። 37 የአዲግራት ምሁራኖች ታት ወይም ቲኤልኤፍ የሚባል ድርጅት አቋቁሞ ሳለ በትግራይ አንድ የትግራይ ፓርቲ ይበቃል፣ ኑ እንነጋገር በማለት ሲወያዩ አምሽተው ከተስማሙ በኋላ በተኙበት በመለስ ዜናዊ ምልክት ሰጭነት 37ቱን ያሳረደ ዛሬ በአዲግራት ከተማ የሚለቀስለት መለስ ዜናዊ ነው። በ97 ምርጫ ስለተሸነፈ ከ2700 በላይ አርዶ አርዶ የጣለ ዛሬ የሰላም አባት የሚባልለት መለስ ዜናዊ ነው። እኔ ጊዜ አልፈጅም፣ የመጣ የእርዳታ የኤድስ መከላከያ ወይም እድሜ ማራዘሚያ ወደ ባህር ማዶ አሻግሮ እየሸጠ ከ2 ሚሊዮን በላይ ዜጎቻችን በኤድስ ያስፈጀ ዛሬ የወጣትና የሴት አባት እየተባለ ሰው የሚያሾፉበት መለስ ዜናዊ ነው። ዛሬ ገና ሞቱ ያልተባሉ ሙታኖችን ነበረከት ሰሞን 80 ሚሊዮን ህዝብ ለመለስ ዜናዊ በማልቀሱ የኢህአዴግን ፍቅር እየገለጸ ነው እናመሰግናለን እያሉ በዚሁ በኢቲቪ ያሾፋሉ። በነገራችን ላይ ሁለት አይነት ለቅሶ አለ። አንድ የሐዘን፣ ሌላው የደስታ። የኢትዮጵያ ህዝብ 21 ዓመት የተመቀ ሐዘኑን በደስታ ለቅሶ እየገለጸ ነው እንጂ የኢትዮጵያ መሪ፣ የአፍሪካ መሪ፣ የዓለም ክቡር እየተባለ የሚዘፈንለት መለስ ዜናዊ ለነገሩ አንድ ቀን ኢትዮጵያዊ ሆኖ ሳያቅ እንደ ጠላት በፍቅር ሳይሆን በጥላቻ ነዶ የከሰለ እንደ መለስ ዜናዊ አይገኝም። ሰው ያለቅሳል፣ ሮቦት ነው። ሰው ያለቅሳል ነጻነት ሽቶ እንጂ ልጁ ለታረደበት የሽብሬ እናቶች ለመለስ ዜናዊ ደረት የሚመቱት ለፍርድ ሳይቀርብ አመለጠን እንጂ ሌላ እንዳልሆነ የሰባት ዓመቱ ያሲን እናት መመልከት ይበቃል። በልጅነቱ በአጋዝ የተገደለባት ሌላው የሐዘንተኛ የእውነት ለቅሶ በዘር ምንጫቸው ብቻ መስፈርት ወጥቶላቸው ወያኔነት ልዩ ምርጥ ዜጋ አድርጓቸው ያለ አግባብ የአዲስ አበባን ዙሪያ የትልልቅ ቪላና ኮብራ መኪና ሚሊዮን ብር ባለቤት የሆኑ የዘረፋው ተቋዳሽ ለማናደር አስረከብነ እያሉ የሚያለቅሱት ነገ በቅርቡ ከወያኔ ከርሰ መቃብር በኋላ የሚለኮስባቸው እሳት የሚፈጥረው ጭስ ከወዲሁ አይናቸውን እየለበለበ ቢያስለቅሳቸው አይፈረድባቸውም። በሰው ደም የተለቃለቀ ወያኔ ነገ በተራው አይቀርለምትምና ለዚያ ቢያለቅሱም ትዝብት ላይ አወድቁም። ሌላው ከውጭ ብር እየላክን በገዛ ብራችን ባሮች ያደረግናቸው ዘመዶቻችን ነገ ለአንድ ወር ገንዘብ መላክ አቁመን ብናሳያቸው የቀሩት ወያኔዎችን ሆ ብሎ ይበሉ እንደሆን እንጂ የአገሪቱ ኢኮኖሚ ከመሬት ወለል በታች የተቀበረ በብልጭልጭ ፎቅ ከተሸፈኑ ዘመናት አልፏል። ለአንድ አመት የባድ ቅጥረኛ ሆኖ አምሮ ያለው ትውልድ እንዳይፈጠር ውጪ የተቀመመ የማደንዘዣ ትምህርት ሃይፖቲዝም የተሰጠው ወጣት ከኮሌጆቹ ራሱን መግለጽ የማይችል ቀፎ አድርጎት ዛሬ መለሰኛ ነው አይሞትም ይያለ እንዳዶ ከበሬ ቢጨፍር ሁነት መስሏቸው ወያኔዎች ከቋመጡ የራሳቸው ፈንታ ነው ኢትዮጵያዝ በ97 1 ሚሊዮን ህዝብ ለመለሰ ዜናዊ ድጋፍ ለመስጠት 50 ብር እየተሰጠው ወጥቶ ወደ ቤቱ ሲመለስ ዛሬ ለብራችን ነገ ለክብራችን በማለት በሚቀጥለው ቀን 1 ሚሊዮኑ 3 ሚሊዮን በመሆን የወያኔን የበሰበሰ ስርዓት ሲቃወም የትላንት ትውስታችን ነው። ዛሬ በየመንገዱ ባረቀና በመቶ ብር የተገዙ አስለቃሾች ወያኔ ላይ ያላመጡ በት ይገኛሉ። ዛሬ ካድሪዎች በየቤቱ ገንዘብ እየሰጡ ማስፈራሪያ እየሰጡ ጥቁር ልብስ ያያደሉ መለዘናዊን አስከሬን በኢትዮጵያዊነት ለመጥበቅ የሚያደርጉት ድራማና የምባ መፍሰስ በነገራችን ላይ መለዘናዊ በቁሙ ሞቶ በስጋ ባለፈው ሳምንት ሞቷል ብቻ ሳይሆን እንደማይመለስ ሳይንስ አረጋግጦለታል። ነፍሰ ገዳው የነፍስ አባት አበገብረ መድንም ቀደም ብሎ ሲወል ቦታ አመቻችተውለታል ይባላል። የውያኔ ቲቪ ወይም የውያኔ ቲቪ ቲበርክሎዝ እንዳይለክፋችሁ አድማጭ እየተጠነቀቃችሁ ይህ ማደንዘዣ ጊዜያዊ በሽታ ቢሆንም ከቀብሩ በኋላ የሚሆነውን እናያለን። በመጨረሻ በደርግ ልጃቸውን የተገደለባቸው አንድ እናት በወቅቱ ማልቀስ አይቻልም ነበርና ልጃቸው የተገደለበትና ደሙ የፈሰሰበት ቦታ ትንሽ ዘይት ያለበት ጠርሙስ ይዘው ሄዱና ልክ እንዳመለጣቸው ጠርሙሱ ለቁትና ሲሰበር ወይኔ ወይኔ ጠርሙሴ እኔ ልሰበር ወይኔ ወይኔ ዘይቴ የኔ ደም ይፈስስ ይያሉ የልጃቸውን ሀዘን በጠርሙስና በዘይት አስመስለው ይወጡት ነበር። ዛሬም 21 ዓመት በጥቂት የትግራይ ቡድን አባላቶች ዳውን ያየ በገዛ ሀገሩ ባሪያ ሆነ ህዝብ ዛሬ አናቶቹ ወይም ቁልጮቹ አባ ገብረ መድንና መለዘና የሞተ ሲባል ልክ እንደ ጠርሙሱ ጀግና ይያለ ያለክሳል። ነገር ግን የሁለት ሳቁን በትግሉ ያረጋግጣል።
አርባኛው የአመት የኢትዮጵያ ህዝባዊ አብዮታዊ ፓርቲ ምስረታ በዓል ዛሬ በዋሽንግተን ዲሲ በከፍተኛ ሁኔታ ይከበራል። 4335 16ኛው ስትሬት ኖርዝ ዌስት ዋሽንግተን ዲሲ 20011 የሚካሄደው በዓል ከ5 ፒኤም ጀምሮ ነው። አርባኛው አመት የኢትዮጵያ ህዝባዊ አብዮታዊ ፓርቲ የሃፓ ምስረታ በዓል በዋሽንግተን ዲሲ ዛሬ ከ5 ፒኤም ጀምሮ 4335 16 ስትሬት ኖርዝ ዌስት የሃፓ
አድማጮቻችን ዛሬ በአምስት ሰዓት የሚካሄደውን የሃፓ በዓል እንዳትረሱ፣ አርባኛም ተመሳባል የነገውን ደግሞ ጸረ ወያኔ ሰልፍ ወያኔ ባሲፊት ለፊት እንዳትረሱ እያልን የዛሬ ዝግጅታችን በዚሁ ይጠናቀቃል። ሳምንት በሸር ያገናኛል።